ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አምሽታችኋል ካሜራ ድምጽ ዋሽንግተን ዲሲ ስቱዲዮ የማክሰኞ ምሽት ይቅርታ የእሮብ ምሽት የካቲት 22 2015 ዓ.ም መሰናዶው ጀምሯል ለምሽቱ ያዝናቸውን እናስተዋውቃችሁ አዲስ አበባ ላይ በ127ኛው የአድዋ መታሰቢያና በኢትዮጵያ የቀይ መስቀል ማህበር ለቦረና የሚደረገው የድጋፍ ማሰባሰቢያ መርሃ ግብር ቀጥሏል የምሽቱ አበይ ርዕሳችን ነው በሌላ በኩል ደግሞ
እርግፍ አርገን ያደግንም እንነታው አይደለም ምክንያቱም ያ ማንነታችን ነው ይጠቅመናል ግን አንዳንድ ነገሮች ላይ ደግሞ የምንኖርበትን የሰለጠነውን ዓለም አቦታ ላይም ቢሆን ሰባዊ ኑሮ ላይም ቢሆን ዋጋ እንዳያስከፍለን በልኩ እናደርገው ብዬ ላለው
ማህበራዊ መገናኛ ብዙሃንን በመጠቀም ሴቶች ጤናቸውን እንዲጠብቁና በራስ መተማመናቸውን እንዲያዳብሩ እያገዘች ያለችው ኤልሳ ጌጡናት የምሽቱ እንግዳችን አድርገናታል። ሌሎች ጥንቅሮችም አሉን። የደንገረመው መሰናዶን በመምራት አብሪያችሁ ቆያለሁ። ኤልያስ አስማረ ደግሞ በድምጽና ምስል ምህንድስናው አብሮኛል። መሰናዶው በጥራት ወደ እናንተ እንዲደርስ ከጀርባ ሆኖ በስራ ላይ ካሉ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እጋብዛለሁ። ለቦረና የድርቅ ተጎጆች ድጋፍ የማሰባሰብ ስራ በአዲስ አበባ ከተማ እየተከናወነ ነው። ድጋፉን በመሪነት እያሰባሰበ የሚገኘው የጉዞ አደዋ አስተባባሪው ያሬድ ሹመቴ ድጋፉ የሚሰበሰበው በአይነትና በገንዘብ መሆኑን ጠቅሶ ከሰኞ ዕለት አንስቶ ህብረተሰቡ ድጋፍ በማቅረብ እየተሳተፈ መሆኑንም ተናግሯል። የማህበረሰቡ ምላሽ አበረታች መሆኑን የገለጸው ሌላው አስተባባሪ ደግሞ ድምጻዊ አቡ ሰለቀ ሲሆን ድጋፍ ለሚያስፈልጋቸው ለሌሎች አካባቢዎችም የሙዚቃ ድግሶችን ማዘጋጀት ጨምሮ በተለያየ መልኩ የድጋፍ ስራዎችን እንደሚቀጥል ገልጿል። ኬኔዲ አባተ በዚህ ዙሪያ ያጠናቀረው ዘገባ ቀጥሎ ይቀርባል።
127ኛውን የአድዋ ድል በዓል ምክንያት በማድረግ የተለያዩ በጎ ፈቃደኞች ከትላንት የካቲት 20 ጀምሮ ድርቅ ክፉኛ ላጠቃው ለቦረና ህዝብ በአዲስ አበባ ከተማ ስታዲየም አካባቢ በሚገኘው የቀይ መስቀል ግቢ ውስጥ ድጋፍ እያሰባሰቡ ይገኛሉ። የጉዞ አድዋ አስተባባሪና የፊልም ባለሙያ ያሬድ ሹመቴ ድጋፉን በቀዳሚነት ከሚያስተባብሩ በጎ ፈቃደኞች አንዱ ነው።
በአሁን ሰዓት በድርቅ ሳቢያ ችግር ላይ ለሚገኘው የቦረና ህዝባችን ድጋፍ ብናደርግ በዚህ መንገድ ደግሞ የአድዋ ድል በዓልን ብንዘክረው መልካም ነው በሚል ሐሳብ ነው ዘንድሮ ለ127ኛ ጊዜ የሚከበረውን የአድዋ ድል በዓል ዘንድሮ በእንደዚህ አይነት መንገድ ብናካሄደው አንድነትን ህብረትን የበለጠ ያጎላልናል። አሁን ደግሞ እየተስተዋሉ ያሉ መለያየት መንፈሶችን ደግሞ በተወሰነ ደረጃ የአንድነት ምልክትን ማሳየት ይቻላል በሚል ለቦረና ህዝብ በመድረስ አንድነት ምናሳይበትን ምልክትነት ያለው ተግባር ለመፈጸም ነው እዚህ ያለነው። እስካሁን ድረስ እያሰባሰብን ያለ ነው የማይበላሹ ደረቅ ምግቦችን ነው ወይም በኋላ ሊዘጋጁ የሚችሉ ደረቅ ምግቦችን ነው። እነዚህ ማለት ፉርኖ ዱቄት፣ የበቆሎ ዱቄት፣ መኮሮኒ፣ ሩዝ፣ ዘይት፣ የህፃናት አልሚ ምግቦች፣ ብትን ወተቶች እና ብስኩቶች፣ እነዚህን የመሳሰሉ የእርዳታ አይነቶችን ነው እየተቀበልን ያለ ነው። ከትላንትና ጀምሮ በጣም አስገራሚ ምላሽ ነው። በጣም በርካታ ሰው ነው እርዳታ መለገስ የቻለው እና የመጀመሪያው ደግሞ አካውንት እንደተከፈተ የመጀመሪያው ገንዘብ ደግሞ የገባው የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ 1,000,000 ብር ድጋፍ ነው። ስለዚህ ይሄ ደግሞ በጣም ለብዙ ሰው የሚያነሳሳ አራያነት ያለው ትልቅ ተግባር ስለሆነ በጣም ደስተኞች ሆነናል።
የሰብአዊ ድጋፍ ጥምረት ቡድንና የተለያዩ በጎ ፈቃደኛ ግለሰቦችም በማስተባበር ስራው ላይ እየተሳተፉ ነው። ድምጻዊ አቡሽ ዘለቀ ከአስተባባሪዎቹ መካከል ይገኛል።
በርግጥ በአገራችን ሁሉም ቦታ ችግር አለ። ብዙ ሰው ተፈናቅሏል። የራቡም ጉዳይ እንደዛ ነው። ነገር ግን ይሄን ነገር ስናወራበት ነበር በምን አይነት መንገድ መተጋገዝ መረዳዳት አለብን በማለት እሱን ለማድረግ ደግሞ አሁን የዘንድሮውን ጉዞ አድዋ ለቦረና በሚል ሐሳብ ከአድዋ አዘጋጆች ጋር ከነ ያሬድ ጋር በመመካከር ይሄን ነገር ለመስራት እየሞከረን እንገኛለን። ግን ውጤቱ በጣም ጥሩ ነው። እስካሁን ያለው ነገር ሁሉም ሰው ያለውን ነገር አምጥቶ እየሰጠ ነው። በዚህ ብቻ አያቆምም ይሄ ነገር። የቦረናውን እግዚአብሔር እርቶን የተወሰነ የሆነ ደረጃ ካደረስን በኋላ ኮንሰርትም እያሰብን ነው። እሱን በማድረግ ደግሞ ወደ ሌላ የኢትዮጵያ አካባቢዎች ወዳሉት ወገኖቻችን ለመድረስ እየሰራንበት እንገኛለን። አሁን ላይ ግን ቶሎ እዛ ቦረና ለመድረስ እህል እያሰባሰብን ነው።
ከግለሰብ እስከ ተቋም የተለያዩ አካላትም በስፍራው ተገኝተው እንደየአቅማቸው ድጋፍ በማቅረብ ላይ ይገኛሉ።
ስሜ ኤደን ሰማ ይባላል። ወደዚህ የመጣሁት ፌስቡክ ፔጅ ላይ የያሬድ ሽመቴ ላይ ወገኖቻችን እና ጊዜ የሚለውን አይቼ ነው የመጣሁት። ጓደኞቼን አስተባብሬ ከጓደኞቼ ጋር ነው። ምክንያቱም ይህ ግዴታችን ነው። ኢትዮጵያዊነት ማንነታችን ነው። መረዳዳት ባህላችንም ጭምር ነው እና ወገኖቻችን በዚህ ደረጃ ሲራቡ ማየት እጅግ በጣም ያማል። ያንን በማየት ጓደኞቼን አስተባብሬ የተቻላችንን ማለት በቂም ባይሆን ግን እኛ የምናደርገውም ሌላውንም ያነሳሳል ከሚል አኳያ የተወሰነ ዱቄትና መኮረኒ ይዘን የመጣ ነው።
ደበበ ወርቁ እባላለሁ። አዲስ አበባ ነዋሪ ነኝ። በቴሌቪዥን ሳይ በጣም ስላሳቀቀኝና ነገሩ በጣም አስፈሪ ስለሆነ ካለኝ ላካፍል ብዬ ይችን የድርሻን ይዤ መጥቻለሁ። ይህ ማናችንም ኢትዮጵያዊ ግዴታችን ነው፣ መረዳዳት አለብን። እኛ እርስ በርስ ካልተሳሰብን ማን ያስባል? የተቻለው ምረዳ እነዚህ ሰዎች ከሞት እናድናቸዋለን።
ድጋፍ የማሰባሰብ ተግባሩ ከተጀመረበት ከትናንትናው እለት ጀምሮ የህብረተሰቡ ምላሽ አበረታች መሆኑን የገለጹት አስተባባሪዎቹ ከችግሩ ስፋት አንጻር ህብረተሰቡ የሚያደርገውን ድጋፍ እንዲቀጥል ጥሪ አቅርበዋል።
በእርግጥ ቦረና አካባቢ ድርቅ ይከሰታል። ይሄኛው ግን ትንሽ ጠነከረ። ተከታታይ 3 ዓመት ዝናብ አልዘነበም። በጣም ትልቅ የማህበራዊ ቀውሶችን አምጥተዋል። ኢኮኖሚ ወዘተ። ቤተሰቦችም እኮ እዛ ናቸው እና ሄዳለሁ፣ በየጊዜው ሄዳለሁ። ገጠሩንም በደንብ አውቀዋለሁ እና ያለው ነገር ትንሽ ከባድ ነው። ቢሆንም ግን ሁሉም ኢትዮጵያዊ ሲረባረብ ነገሮች ሁሉ ቀላል ይሆናሉ እና መልእክቴ ሁሉም ኢትዮጵያዊ ለሁሉም ኢትዮጵያዊ መሆን አለበት። መተጋገዝ፣ መረዳዳት፣ አንድ ላይ መቆም ከራሳችን አልፈን ብዙ ነገሮችን ማሰብ እንዳለብን ይሰማኛል። አሁን እሱ ነው ጊዜው የሚፈልገው። እንደ ዜጋ ሁሉም ሰው በሰሜኑም፣ በደቡቡም፣ በምስራቁም፣ በምዕራቡም ብዙ ችግሮች አሉና አለን፣ ከጎናችሁ ነን በማለት ይሄን ጊዜ እንድናልፈው ጥሪ ያቀርባል።
ያው የተባበረ ክንድ እንግዲህ በጣም መካች ነውና በጣም ትንንሽ ብሮች ተሰብስበው በጣም ትልቅ ብር መሆን ይችላሉ። ጥቂት ሰዎች ብዙ ብር እንዲያወጡ አንፈልግም። በጣም ብዙ ሰዎች ጥቂት ብር እንዲያወጡ ነው። ምክንያቱም ከገንዘቡ እኩል የምንፈልገው የኢትዮጵያን አንድነት፣ የምንፈልገው መተባበርን፣ የምንፈልገው አብሮ መቆምን፣ የምንፈልገው አብሮ መስራትን፣ እንዲህ ላለው ችግር ደግሞ በጋራ አብሮ መቆምን ማሳየት ስለሆነ ብዙ ሕዝብ የሚተባበርበት ስራ ለማድረግ ነው ፍላጎታችን። አሁንም ጥሪ የምናቀርበው በመላው ዓለም የሚገኘው ሕዝባችን እንደዚሁም በአዲስ አበባና አካባቢ ያለው በሌሎችም የኢትዮጵያ ክፍሎች ውስጥ የሚኖር በሙሉ በዚህ እርዳታ ላይ እንዲሳተፍና 127ኛው የአድዋ ድል በዓልን ለቦረና ህዝብ በመድረስ እንድናስበው ነው።
ከበጎ ፈቃደኞች ጋር በመሆን ድጋፉን እያስተባበረ የሚገኘው የኢትዮጵያ ቀይ መስቀል ማህበር ከተለያዩ እህት ማህበራት ጋር በመተባበር በድርቅ ለተጎዱ አካባቢዎች የአስቸኳይ ጊዜ አደጋ ምላሽ ስራዎችን ለማከናወን መዘጋጀቱን አስታውቋል። ማህበሩ ድርቁ በከፍተኛ ደረጃ ለጎዳቸው አካባቢዎች ከ200 ሚሊዮን ብር በላይ የሚገመት ድጋፍ ለማድረግ ስለመዘጋጀቱም የማህበሩ ዋና ጸሐፊ ጌታቸው ተአ ዛሬ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል።
በሶማሌ ክልል፣ በኦሮሚያ ክልልና በሞያሌ በድምሩ ብር 206 ሚሊዮን የሚያወጣ እርዳታ ለመስጠት ዝግጅታችንን እያጠናቀቅን ነው። በችግሩ መጠን ልክ አስፈላጊውን ሰብአዊ ምላሽ ለመስጠት ከዚህ በላይ መሰራት እንዳለበት ነው የምናምነው። ስለዚህ ማህበራችን በምንችለው ሁሉ ወገኖቻችንን በመርዳት ከዚህ አስከፊ ሰብአዊ ቀውስ እንድንታደጋቸው ለመላው ኢትዮጵያውያን ጥሪውን ያቀርባል።
በደቡብና ሰሜን ምስራቅ ኢትዮጵያ አካባቢዎች ከ2012 ዓመተ ምህረት አጋማሽ ጀምሮ ቢያንስ ለአራት ተከታታይ የዝናብ ወቅቶች ዝናብ ባለመጣሉ ምክንያት ከ40 ዓመት ወዲህ አስከፊ ድርቅ መከሰቱን የገለጸው ዓለም አቀፉ የስደተኞች ድርጅት ይህም ከ4.5 ሚሊዮን በላይ የቤት እንስሳትን ለሞት መዳረጉን አስታውቋል። ከ30 ሚሊዮን በላይ የሚሆኑት ደግሞ ተዳክመው አደጋ ላይ መሆናቸውን ገልጿል። በድርቅ ለተጎዱ አካባቢዎች ለሚገኙ 2.5 ሚሊዮን ሰዎች የተለያዩ ድጋፎችን ለማድረግ 59 ሚሊዮን ዶላር እንደሚያስፈልገውም ድርጅቱ አመልክቷል። በከፍተኛ ደረጃ የድርቅ ተጎጂ ከሆኑ አካባቢዎች በቀዳሚነት በሚጠቀሰው በቦረና ዞን ብቻ 3.3 ሚሊዮን የቀንድ ከብቶች መሞታቸው፣ ከ300 ሺህ በላይ ዜጎች ከቀያቸው መፈናቀላቸውን ያስታወቁት በስፍራው የሚንቀሳቀሱ ግብረሰናይ ድርጅቶች በዞኑ ከ800 ሺህ በላይ ዜጎች አስቸኳይ የምግብ ድጋፍ እንደሚፈልጉ መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ከጥር 24/2015 ዓመተ ምህረት ጀምሮ በሌላ አማራጭ ይከሰታል። ባዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘወትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምጽ መገኛ አውታሮች በተጨማሪ ባዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ኤልሳ ጌጡ ከ130 ሺህ በላይ ተከታዮች አሉት። የኢትዮ ኤልሲ ዩቲዩብ ገጽ መስራች ናት። ኤልሳ በዩቲዩብ ገጿ አማካኝነት ለሴቶች ጤና፣ ስነ ውበት፣ ራስን መጠበቅ፣ በዘመናዊ አኗኗር ውስጥ ሊደረጉ ስለሚገቡ ስነ ምግባሮችም እውቀቷን ታጋራለች። ከኤልሳ ጋር ያደረኩት ቆይታ ቀጥሎ ይቀርባል።
በጣም ነው ማመሰግነው ስላገኘሁሽ፣ ደስ ብሎኛል እንግዳችን ስለሆንሽ በጣም አመሰግናለሁ። እስቲ ሙሉ ስምሽን፣ ማንነትሽን፣ ራስሽን ለተመልካቾቻችን አስተዋውቂልን።
ድሉን ስለሰጣችሁኝ ከልቤ አመሰግናለሁ። በዚህ አጋጣሚ ደግሞ ኤልሳ እባላለሁ። የሁለት ልጆች እናት ነኝ። ባለትዳር ነኝ። ተወልጄ ያደግኩት ኢትዮጵያ ነው። ኤርሊ ኤጅ ባይባልም የሆነ ጉርምስና እድሜ ውስጥ ነው ወደ ጣሊያን የመጣሁት። እዚህ 20 ዓመት ይሆነኛል አሁን በዚህ ዓመት።
በጣም ነው የማመሰግነው በድጋሚ። እንግዲህ ኤልሲ ኢትዮ የተሰኘ የዩቲዩብ ገጽ አለሽ። እዛ ላይ በአብዛኛው ደግሞ ለሴቶች የሚሆኑ የህይወት ተሞክሮችሽን፣ የአኗኗር ዘዬዎችን የሚያሳዩ ነገሮችን ነው በብዛት የምታጋሪው እና ኤልሲ ኢትዮ የተሰኘው ይሄ የዩቲዩብ ገጽ እንዴት ነው ሊጀመር የቻለው? እስቲ ስለ ገጽሽ ጥቂት ነገሮች በይኝ።
ኢትዮኤልሲ እውነት ለመናገር ዩቲዩብ ከጀመርኩኝ በኋላ ነው ስሙን የቀየርኩት። መጀመሪያ ስነሳ ኤልሲስ ፊውዥን ላይፍ ስታይል ነበረ የጀመርኩት እና እንደውም በጣም ብዙ ሰው የሚያቀኝ በፊውዥን ላይፍ ስታይል ነው። ብዙ ጊዜ እኛ ኢትዮጵያኖች በተለያየ ሀገር በምንገኝበት ጊዜ ከራሳችን ያደግንበት አኗኗር ዘይቤ አለ፣ የምንኖርበት ሀገር ደግሞ የሚያስተምረን የአኗኗር ዘይቤ አለ እና እነዚህ የራሳችን ያደግንበት ሲዋሃድ ከምንኖርበት የአኗኗር ዘይቤ ጋር እኔ በደረስኩበት እንዴት ነው በተረዳሁት መጠን በጣም የሆነ ጥሩ የአኗኗር ዘይቤ ያስተምረናል ብዬ ላለው እና አንዳንዴ ደግሞ ከምንኖርበት ሀገር ጋር በማንዋሃድበት ጊዜ በጣም ብዙ ዋጋ እንከፍላለን። አጭር የሆነችዋን መንገድ ያን ከአገሩ ሕዝብ ጋር ስላልተቀላቀልን ወይንም ስላልተዋሃድን 100% እንጎዳለን። እና ያንን ጉዳት በተለያየ በዞርኩበት አገራቶች በጣም እውቀቱ እያላቸው ካፓሲቲው እያላቸው ፖስቢሊቲው እያላቸው አንዳንዴ ራስን ከማግለል የተነሳ የሚጎዱ ወገኖቻችን አሉ እና እነሱ ማደፋፈር በጣም ትልቅ ደስታ ይሰጠኛል።
እንግዲህ በአብዛኛው ትኩረትሽ የአኗኗር ዘይቤ ወይም ደግሞ ይሄ ላይፍ ስታይል የሚባለው ላይ ነው እና በእርግጥ ልትጠቅሹ ሞክረሻል። በውጭ ሀገር ስትኖሪ ያየሻቸው ተግዳሮቶች አሉ፣ የቋንቋ ሊሆን ይችላል ወይም ደግሞ ባህል አለማወቅ ሊሆን ይችላል እና አንቺ ይህንን ነገር እንዴት ልታዳብሪው ቻልሽ?
እስካሁን ባለሳሳት እስከ 160 ቪዲዮ ሰርቻለሁ በተለያየ አይነት ሀሳቦች ማለት ነው። ሴቶች ላይ ትኩረት የማደርገው በእኔ አመለካከት እንግዲህ በሰለጠኑት ዓለም ሴቶች ምን ያህል በኑሯችን ላይ ኢንፍሉዌንስ እያደረጉ እንደሆነ ያቸዋለን በተለያየ ዙሪያ እና ሴቶች እንዴት ነው ሀሳባቸውን ሰብሰብ አድርገው በእርግጥ ነው የሆነ የእድሜ ክልል አለን ትዳርም ትበት ልጆች የምንወልድበት ልጆች የምናሳድግበት የቤቱ ነገር የራሳችን ፐርሰናል ላይፉ የግል ኑሯችን ብዙ ሰዓታችንን የሚቆጣጠርበት ጊዜ አለ። ያችን ወቅት ካለፈን በኋላ ልጆቻችን ራሳቸው እኛን ይፈልጉናል ያስተማርናቸው ቦታ። እናት ሁሉ ጊዜ ትልቅ ተምሳሌት ናት እና ሴቶቻችን ብዙ አቅም ያላቸው ያንን ያላቸውን አቅም እንዲጠቀሙ በማለት ነው።
በተለይ ደግሞ ይሄ ኤቲኬት ተብሎ የሚታወቀውን ነገር ወይም ደግሞ ከስነ ምግባር ጋር በአውሮፓ ከአኗኗር ዘዬ ጋር ተያይዞ ያሉ የስልጣኔ ምልክት ተደርገው የሚወሰዱ በግብዣ ወቅት ስለሚለበሱ ልብሶች ሊሆን ይችላል ወይም ደግሞ መሰናዶዎች ሊሆን ይችላል እነሱ ላይ ታተኩሪያለሽ እና አንቺ ይሄንን ነገር እንዴት ልታዳብር ይቻልሽ? ከዚህ ጋር ተያይዞስ ደግሞ ግንዛቤ ውስጥ መግባት አለበት ምስትዩ ነገር ምንድን ነው?
በዚህ ጉዳይ ላይ ብዙ ጊዜ እኛ ዋጋ የምንከፍልበት ነገር ነው አስተዳደጋችን። እኛ ብዙ ጊዜ በተለይ ለሴት ልጅ አስተዳደጋችን፣ ባህላችን፣ ሃይማኖታችን የሆነ ትንሽ ቆጠብ እንድንል ወይንም ደግሞ የሆነ አነጋገር ላይ አደራረግ ላይ ብዙ ነገሮቻችን የሆነ እንዴት ነው የተቆጠበ ነው። ያ አስተዳደግ በሰለጠኑት ዓለም እንደ ስነ ምግባር ሳይሆን የሚያዩት ብዙ ጊዜ የሚረዱት እንደ በታችኝነት መንፈስ፣ እንደ ተሸማቀቀ ሰው፣ እንደ ደነገጠ ሰው አድርገው ነው ብዙ ጊዜ አንደርስታንድ የሚያደርጉት እና እኔ ራሱ ብዙ ዋጋ ያስከፈለኝ ነገር ነው እና ያንን ነገር እርግፍ አድርገን ያደግንበትን እንተው አልልም። ምክንያቱም ያ ማንነታችን ነው፣ ይጠቅመናል። ግን አንዳንድ ነገሮች ላይ ደግሞ የምንኖርበትን የሰለጠነውን ዓለም አኳኋን በመረዳት ቦታ ላይም ቢሆን ሰብአዊ ኑሮ ላይም ቢሆን ዋጋ እንዳያስከፍለን በልኩ ብናደርገው ብዬ ላለው። አለባበስ በተመለከተ ወይንም ደግሞ አነጋገር በተመለከተ አቀማመጥ በተመለከተ ብዙ ነገሮቻችን ወደኋላ መለስ ብለን ብናይ የአባቶቻችን የእናቶቻችን ያሳደጉን እነሱ ሲተገብሩት የነበረው ባህሪ ነው። ብዙ ነገሮቻችን እኮ ኤደን የቤተሰቦቻችንን ብናስተውላቸው በጣም የሚገርም የስልጣኔ አኳኋን አላቸው። ብዙ ጊዜ ግን ቸልተኝነት ነው እኛን እነዚህ አይነት ነገሮችን ትኩረት እንዳንሰጣቸው የሚያደርገን። ባይነን
ገጽሽ ላይ የምታነሻቸው ሀሳቦች መካከል እንደው ሴቶች መሀል ለመወራት ራሱ ትንሽ የሚከብዱ ነገሮችን ወደ ሚዲያ ይዘሽ መተሽ ሴቶችን ታስተምሪያለሽ። በተለይ ደግሞ ከንጽህና አጠባበቅ ጋር ሊሆን ይችላል፣ ራስን ከመጠበቅ ጋር ተያይዘው የግል የሚባሉ ነገሮችንም ሁላ አንስተሻል እንደ ርዕስ ማለት ነው። ስለ ፓንት ንጽህና፣ ስለ ማህፀን ንጽህና አጠባበቅ እንዲሁም ደግሞ የተለያዩ ነገሮችንም እንደ ርዕስ ይዘሽ ትመጫለሽ። ለምን እነሱን ለመምረጥ ደፈርሽ?
ብዙ ጊዜ የኛ ህዝብ በተለያየ ሁሉም አይደለም መቼ ግን አብዛኞቻችን ከበድ ብሎ አንድ ነገር ካልመጣብን ሐኪም ጋር አንሄድም። ወይንም ደግሞ ያለው የኑሮ ውጣ ውረድ የተለያዩ ኮርሶች እንድንወስድ አይፈቅድልንም። አንዳንዴ የአቅም ጉዳይም አለ። አንዳንዴ ደግሞ ቆይህን እያወቅሹ እያስፈለገሽ ያንን ነገር ቆይ ይደርሳል ቆይ ይደርሳል እያልሽ የምትታያቸው ብዙ ነገሮች አሉ እና አንዳንዴ ለሰው የማይነገረውን ነገር ደፈር እያሮክ ወጣለሁኝ እና የሰው ምላሽ እኔ በእውነት ህዝባችን የተባረከ ህዝብ ነው። በጣም ቅን ህዝብ ነው። በቅንነት ስትናገሪ የተናገርሽበትን አላማ ተረድቶ በቅንነት የሚመልስ ኦዲየንስ ነው ያጋጠመኝ።
ኢትዮ ኤልሲ ከዚህ በኋላ የት እንጠብቀው?
በጣም ደስ የሚል ጥያቄ የጠየቅሽኝ። ሰው ያስባል፣ እግዚአብሔር ያሳካል። ኢትዮ ኤልሲ መተዋወቂያችን ነው። ብዙ ኮንታክት እያደረጉኝ አብረን እንድንሰራ ያነጋገሩኝ፣ እኔም ያነጋገርኳቸው ሰዎች አሉ እና ገና በሚለው በቃ ገና ጅማሬ ነው። ገና የሚለውን ቃል እንዳትረሽ፣ ምክንያቱም ገና የሚለው ቃል ዘን የተነሳ ነው። እንደዚህ አይነት ጀግና ጀግና የሆኑ የሀገሮቻችን ሰዎች በተለያየ ቦታ ያሉትን እያሰባሰብን ውርቁልን እያልን አብረን በመጣመር እየሰራን እነሱም የራሳቸውን እኛም የራሳችንን እየሰራን በተለያየ ቦታ በእንደዚህ አይነት ሀሳብ ነው የመጣ ነው።
ኢትዮ ኤልሲ ወይም ኤልሳ ጌጡ ከአሜሪካ ድምፅ ጋር ለነበረች ቆይታ እንዲሁ እዚህ ተገኝተች ለተመልካቾቻችን ተሞክሮችን ስላካፈልሽልን እጅግ አብዝቼ አመሰግናለሁ።
ኤደን፣ የእግዚአብሔር ያክብርልኝ ስለሰጣችሁኝ እድል ከልቤ ከልቤ አመሰግናለሁ።
መሰናዶው ጋቢና ቪኦኤ ነው። ዝግጅቶቻችንን በአሃዱ ሬዲዮ እና ቴሌቪዥን በቪኦኤ አምሃሪክ ፌስቡክ ገጽና እንዲሁም ደግሞ ዌብሳይት ላይ እንድትከታተሉ በአክብሮት እንጋብዛለን። አንድ የደቡብ አፍሪካ ተቋም ደካማ አገልግሎት ባለባቸው ችግረኛ ሰፈሮች ውስጥ ለሚገኙ ወጣቶች በፀሐይ ብርሃን ኃይል የሚታገዝ ተንቀሳቃሽ ሲኒማ ቤት አማካኝነት ፊልሞችን የማሳየት አገልግሎት መስጠት ጀምሯል። ሰንሻይን ሲኒማ የተሰኘው ተቋም አገልግሎቱን በአራት ሀገራቶች ውስጥ የሚሰጥ ሲሆን የአፍሪካን ፊልሞች ተጠቅሞ በአህጉሪቱ ውስጥ የሚገኙ ተጨማሪ ወጣቶችን ለማነቃቃትም አልሟል። የዛሂር ቃሲምን ዘገባ ሀብታሙ ስዩም እንደሚከተለው ያሰማናል።
እንደ በርካታ የደቡብ አፍሪካ ድሃ መንደሮች ሁሉ በፓንኮፕ ያለው የኤሌክትሪክ ኃይልም ሆነ የኢንተርኔት አገልግሎት ሽፋን በእጅጉ አናሳ ነው። ነዋሪዎች በዛሬው ዕለት ፊልም የማየት እድላቸው እውን የሆነው ሰንሻይን ሲኒማ በተሰኘው ግብረሰናይ ተቋም ችሮታ አማካኝነት ነው። ተቋሙ በፀሐይ ብርሃን የሚሰራ የፊልም ማሳያና የድምፅ ማጉያ በመጠቀም አገልግሎት ብዙም ላልተዳረሰባቸው መንደሮች ያቀርባል። የራቶ አትለዋን ለመሰሉ የመረጧቸው ፊልሞች ከአዝናኝነት አልፈው አነቃቂ ስለመሆናቸው ለሚናገሩ ወጣቶች ተቋሙ የስራ ምንጭም ሆኗል። የራቶ የፊልሞችን ተጽዕኖ ፈጣሪነት ስታስረዳ
ፊልሞችን ካየህ በኋላ ነገሮችን በምን መልኩ ስትከውን እንደነበረ ታጤናለህ። አንዳንዶቹ ከመስመር የወጡ የተሳሳቱ ሊሆኑ ይችላሉ። ፊልሞች አስተሳሰብህን በእጅጉ ይለውጣሉ። በማህበረሰብ ውስጥ የተሻልኩ ሰው መሆን እችላለሁ እንድትል ያደርጋል። ወደ አደባባይ ወጥቼ የማህበረሰቤ የለውጥ ማሳያ መሆን እችላለሁ እንድትል ያደርጋል።
የደቡብ አፍሪካ መንግስት እንደሚለው ከ24 ዓመት በታች ካሉ ወጣቶች መካከል 2/3 ስራ አጥ ናቸው። ይሄ በተለይ ወጣት ወንዶችን ለወንጀል የሚገፋፋ ሆኗል። የዛሬውን የፊልም ማሳየት መርሃ ግብር ያስተናገደው የወንድ ወጣቶች አማካሪ መርሃ ግብር ነው። ለእይታ የቀረበው ፊልም ደግሞ በመጤ ጠልነት ላይ ያተኮረው ራይዲንግ ዊዝ ሹገር የተሰኘው ፊልም ነው። የ21 ዓመቱ ኦፌንስ የሚኩዋ ፊልሙ አነቃቂ እንደነበረ ይናገራል። እንዲህ ያሉት ትርኢቶች ለወደፊቱ ከየትኛው ሀሳብ ጎን መቆም እንዳለብን ስለሚያሳውቁን ጠቃሚ ናቸው። መጪው ዘመን የመጤ ጠልነት ጥቃቶችና ዘረኝነትን ልናጠፋ የምንችልበት ይሆናል። የተሻለውን የሰውነት ገጽ መሆን ብቻ እንሻለን ያለው ኦፌንሴ። በሌሎች ልግስና የሚንቀሳቀሰው ሰንሻይን ሲኒማ ከ10 ዓመት በፊት ነበረ ስራውን የጀመረው። ባለፉት ዓመታት አገልግሎቱን ወደ ጎረቤት ሀገር ዚምባብዌ፣ ዛምቢያና ማላዊ አስፋፍተዋል። ወደ ሌሎች የአፍሪካ ሀገራት የማስፋፋት እቅድ እንዳለው የተቋሙ አጋር መስራች ሲድሌ ዊለው ስሚት ትናገራለች።
ወደ ሌሎች ሀገራት ስራችንን ለማስፋፋት እንሻለን። ውጤታማ ሊሆን የሚችል አሰራር አለን ብዬም አምናለሁ። ከፊልም ስርጭት ጋር አብረን ለወጣቶች ስራ አጥነት ሁኔታም መላ እንፈይዳለን። በእኛ መርሃ ግብር ውስጥ የሚገቡ ወጣቶች ተጽዕኖ ፈጣሪነትን በማስፋፋት ረገድ ተከታታይ ስልጠና ያገኛሉ። ከዚህ መርሃ ግብር የሚወጡት ወደ ስራ ቦታቸው ሊሸጋገሩ በሚችሉ ግላዊና መደበኛ ክህሎቶች ታንጸው ነው።
ሰንሻይን ሲኒማ አፍሪካውያንን በሚነኩ ጉዳዮች የሀሳብ ልውውጦችን መቀስቀስ አላማ አለው። ተቋሙ ሚዲያን ለተጽዕኖ ፈጣሪነት መጠቀም በሚቻልበት ሁኔታ ላይ የሚያተኩሩ የበይነ መረብ የትምህርት ዕድሎችንም ለታዳጊ ሀገራት ያመቻቻል። ባንኮክን ለመሰሉ ከመሰረታዊ ግልጋሎቶች በራቁ ስፍራዎች በፀሐይ ብርሃን ኃይል የሚታገዘው ይህ ሲኒማ ለተሻለ ዓለም ተስፋን የመፈንጠቅ ግብ ሰንቋል።
የመጨረሻውን ዘገባችንን እናስተዋውቃችሁ። በደቡብ አፍሪካ ነዋሪ የሆኑ ዩክሬናውያን ለነጻነት ቆመናል በሚል ርዕስ ባቀናበሩት የዳንስ ትርኢት ሩሲያ ሀገራቸውን የወረረችበትን አንደኛ ዓመት እያሰቡ ይገኛሉ። በዴዝሞንድ እና ሊያቱቱ የመታሰቢያ ተቋም የተደገፈው ትርኢት የሞስኮን በዩክሬን ወረራ ከአፓርታይድ የዘር ጭቆና ዘመን ጋር ከነበረው ጋር ያመሳስለዋል። ቪኪ ስታርክስ በኬፕ ታውን ደቡብ አፍሪካ ያገኘቻቸውን ጦርነቱን ሸሽተው የመጡ አንዳንድ ዩክሬናውያንን በዘገባዋ አካታል። ልጅ አሉላ ከበደ ያቀርባል።
የ61 አመቷ የእደ ጥበብ ባለሙያ ቫዮሌታ ቪሊየቫና የ81 አመት እድሜ ባለጸጋዋ እናታቸው ሉቦ ድዞሎቫ ሩሲያ ዩክሬንን ቦረረች ማግስት ነበር ልክ የዛሬ አመት ልክ በዛሬዋ ቀን የዩክሬኗን ኦዴሳን ጥለው የወጡት። ከዚያም የቪሊየቫ ሴት ልጅ ማርታ ኩቼሬንኮ ላለፉት 6 አመታት መኖሪያ ወዳደረገቻት ኬፕ ታውን ደቡብ አፍሪካ መጡ። ወንዱ ልጃቸው አሁንም የትውልድ ሀገሩን ከሩሲያ ወረራ ለመከላከል እዚያው ቀርቷል ይላሉ።
እሱ ዛ ለክቶማት ይዶሲት ቪን ቸርጉየ ቪን በረጀ ኦዴሱ።
ልጄን በእንደዚህ አይነት አደጋ ውስጥ መተው በጣም ከባድ ነበር። እሱ ግን መቆየት እንደሚፈልግ በመግለጽ ግፊት አደረገ። እኛ እዛ ባንሆን እንደሚመርጥ ነገረን። እናም ወደ ስሎቬኒያ ድንበር አቅራቢያ ወሰደን። ከዚያም ወደ ቼክ ሪፐብሊክ አቀነን። ከዚያም ሲመለስ መሳሪያ በማግኘቱ አሁን ከተማይቱን በመጠበቅ ስራ ላይ ይሳተፋል።
አረጋዊቷ እናታቸው ግን ወደ አገራቸው መመለስ ይፈልጋሉ።
Ну как я себя чувствую, как те старики. Мне уже 86 лет. Тот давление.
ደግሞም ሁሉም አገሩን ጥሎ ስለወጣ እዚያ ምን ይሆን እንደሆነ እንኳን አናውቅም። በርካታ ሩሲያውያን ወደዚያ መግባታቸው እናውቃለን። ደግሞም ደኑን በቦምብ እያጋዩት ነው።
ሁለቱ ሴቶች በውጭ አገር ኑሮን ለማሸነፍ በያዙት ጥረት እንዳበባ መያዣ የመሳሰሉ የእጅ ስራዎችንና የዩክሬናውያን የህፃናት መጫወቻ አሻንጉሊቶችን እየሰሩ ይሸጣሉ። አንዳንድ የእጅ ስራዎቻቸውም ለነጻነት ቆመናል በሚል ርዕስ በተቀናበረውና በዛሬው ምሽት በሚታየው የዳንስ ትርኢት መታያ ስፍራ ለገበያ ቀርበዋል። ዩክሬናዊቱ አቀናባሪ ካትሪና አሎሺና የሩሲያን ወረራ አስመልክቶ ገለልተኛ አቋም አሳይቷል በሚል የደቡብ አፍሪካ መንግስት አቋም በሚተቸውና ትርኢቱን በሚደግፈው የዴዝሞንድና ሊያቱቱ መታሰቢያ አቋም አነቃቂነት ነው ይህን ትዕይንት ያዘጋጀ ነው ትላለች።
And when we walked through that exhibition, we actually saw that South Africa went through the same path.
እናም ትዕይንቱን ተዘዋውረን ስንመለስ ደቡብ አፍሪካ አሁን ዩክሬናውያን እያለፉበት ያለውን በመሰለ ተመሳሳይ ሁኔታ ውስጥ ማለፏን ነው መለስ ብለን ያስተዋልነው። ልብ የሚነካ ነገር ነው። በተለይም ነጻነት እንደ ህብረተሰብ እሴት ያለውን ትልቅ ዋጋ ጨምሮ ብዙ የሚያመሳስል ነገር አለን።
ፉሚ ንህላፖ የተቋሙ ዋና ስራ አስፈጻሚ ናቸው። የጸረ አፓርታይድ አራማጁ ዴዝሞንድ ቱቱ ለሰላም የቆሙ እንደነበሩ ያስታውሳሉ። አፓርታይድ እንዲወገድ እንደረዳ ሁሉ ሰዎች በዚህም ጉዳይ ለመርዳት ድምጻቸውን ማሰማት አለባቸው ሲሉም ያሳስባሉ።
When we asked other people in the past to support us in the struggle against apartheid,
ከዚህ ቀደም ሰዎች በጸረ አፓርታይድ ትግል እንዲደግፉን በመንጠይቅበት ወቅት እነኛ ሰዎች ናቸው መንግስቶቻቸው ደቡብ አፍሪካን አስመልክቶ የሚያራምዱትን አቋም እንዲቀይሩ ግፊት ያደረጉት። አሁንም በተለያዩ ሀገሮች ውስጥ ያሉ ሰዎች በዩክሬን ያለውን ሁኔታ በተመለከተ የሚሰማቸውን በመግለጽ የህዝብ ድምጽ ሰሚ እንዲያገኝ ሊያደርጉ ይችላሉ።
እንደ መንግስታቱ ድርጅት የሰብአዊ መብት ጽፈት ቤት ግምት ቁጥራቸው 8000 የሚደርሱ ተዋጊ ያልሆኑ ሰዎች ሲገደሉ ሌሎች 13300 የሚሆኑ ደግሞ ቆስለዋል። ትክክለኛው ቁጥር ግን ከዚህም በእጅጉ ከፍ ሊል እንደሚችል ዘገባው ይጠቁማል።
ተመልካቾቻችን በአሜሪካ ድምጽ ተሰናድቶ በአሃዱ ሬዲዮና ቴሌቪዥን ላይ የሚቀርብላችሁ የጋቢና ቤይ መሰናዶ እዚህ ላይ ተጠናቀቀ። የደንገረመው መሰናዶን በመምራት ኤልያስ አስማራ ደግሞ በድምጽና ምስል ምህንድስናው አብረናችሁ ቆይተናል። እናንተም አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን። ደህና ደሩ።